Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ጤና ይስጥልኝ፣ እንዴት አመሻችሁ? ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ሰኞ የካቲት 1 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀመረ። የምሽቱ መሰናዷችንን እናስተዋውቃችሁ። በወልቃይት ጠገዴና ማይካድራ ከተማ የሚኖሩ ወጣቶች እንደሌሎች ኢትዮጵያውያን መብታቸው እንደማይከበርላቸው ለአሜሪካ ድምጽ አስታወቁ።
ቤታቸውን ዘግተው በየቤታቸው ስለሚያቋቸው መታወቂያ አልሰጧቸውም፣ ግን በየቤታቸው ሄደው ያውቋቸዋልና ከነ ልጃቸው ትሬዛን ያየኑ ዝም ብለ ማፈን አንዱ ግቢ 56 አንዱ ግቢ 56 እየከተፉት ይሄድ።
በዚህ ዙሪያ ጥንቅራለን። በሌላ ዘገባ ኢትዮጵያ ውስጥ ያለውን የህሙማን መጉላላትና የህክምና ዘርፍ የመረጃ አያያዝ ድክመት በቴክኖሎጂ ለማሸነፍ እየጣረ ካለ አንድ ተቋም መስራች ጋርም እናስተዋውቃቸዋለን።
አሁን እኛ የለፍንበትን አልፋይም እዚህ ደርሰናል። ከዚህ በኋላ ቶሎ ቶሎ የገፋ እንደምንሄድ እናምናለን። ነገር ግን ሌሎች ልክ እንደኛ እንዳጀማመራችን ትልቅ ራዕይ ይዘው ችሎታ ይዘው ለውጥ ለማምጣት የሚደግሙ ቴክኖሎጂ ይዘው ብዙ ስራ ለመስራት የሚደግሙ ወጣቶችን፣ ሌሎች ስታርታፖችን እነሱም በዚህ ፕሮግራም እንዲያልፉ ለማድረግ ነው እሱን የከፈት ነው።
የሰማችሁት የኦርቢት ሄልዝ አጋር መስራች አዚዮን ቸርነትን ነው የምሽቱ እንግዳችን አድርገናል። ስፖርትና ሌሎች አፍሪካ ተኮር ዘገባዎችም ይኖሩናል። ከሁሉ አስቀድመን አብራችሁን ስለሆናችሁ እናመሰግናለን። አብረናችሁ የምናመሸው ኤደን ገረመው በመስተንግዶ፣ ሀብታሙ ስዩም በዜናዎቹ፣ እንዲሁም ኤልያስ አስማረ በቅንብሩ ነን። አሁን ከዓለም ዙሪያ ወደ ተሰናዱ አጫጭር ዜናዎች እንሻገራለን።
አመሰግናለሁ ኤደን። የየመን ሁቲ ሽምቅ ተዋጊዎች በሀገር ውስጥ አንዳችም አዲስ ወታደራዊ ጥቃት ከመፈጸም እንዲቆጠቡና በሳውዲ አረቢያ ግዛት ውስጥም ባሉ የሲቪል መኖሪያ አካባቢዎች ያደረሱትን ጥቃት እንዲያቆሙ ዩናይትድ ስቴትስ አሳሰበች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ትናንት ማታ ባወጡት መግለጫ የቀጠለው የሁቲዎች ጥቃት ዩናይትድ ስቴትስን በጥልቅ አሳስቧታል ብለዋል። ከደቡብ አፍሪካ የኮቪድ-19 ክትባትን የተመለከተ አሳሳቢ ዜና ተሰምቷል። ደቡብ አፍሪካ የተቀበለችው የአስትራዜኔካው ክትባት በሀገሪቱ በብዛት በተዛመተው በጣም ተላላፊ በሆነው የኮሮና ቫይረስ ዝርያ ላይ ብዙም ውጤታማ ላይሆን እንደሚችል የሀገሪቱ የጤና ጠቢባን ተናግረዋል። በዚህ ዜና ሳቢያ የሀገሪቱ ጤና ባለስልጣናት በአፍሪካ ግዙፍ እንደሚሆን የተገለጸውን የክትባት ዘመቻ እንዳይጀመር ለማድረግ ሳይገደዱ አይቀሩም ተብሏል። ደቡብ አፍሪካ ውስጥ በተካሄደ ጥናት መሰረት ይህ ክትባት 501 ዋይ ወይንም V2 ተብሎ በሚታወቀው የኮሮና ቫይረስ ዝርያ ላይ ሙሉ የመከላከል አቅም የሚኖረው አይመስልም። የዓለም የጤና ድርጅት በዚህ ጉዳይ ዛሬ ስብሰባ አድርጎ እንደሚነጋገር ነው ዘገባው ጨምሮ ያመለከተው። የሊቢያ የባህር ጠረፍን ሲያስስ 422 ፍልሰተኞች አግኝቶ ያሳፈረው የአደጋ ጊዜ ደራሽ መርከብ የኢጣሊያ ባለስልጣናት ፈቅደውለት ሲሲሊ አግስታ ወደብ መግባት እንደቻለ ተገልጿል። ኦሽን ቫይኪንግ የተባለው ሜዲትራኒያን ባህር ላይ አሰሳ የሚያካሄደው መርከብ ያሳፈራቸው ፍልሰተኞች ከመርከቡ ሳይወርዱ የኮቪድ-19 ምርመራ ተደርጎላቸው ከመካከላቸው ስምንቱ ላይ ቫይረሱ እንደተገኘ ታውቋል። መርከቡ ባህር ጠረፍ ላይ ካገኛቸው ስደተኞች መካከል ነፍሰ ጡር ሴቶች፣ ሕፃናትና ካለቤተሰብ ብቻቸውን ያሉ ልጆችም ጭምር እንደሚገኙባቸው የመርከቡ አስተዳደር ድርጅት SOS ሜዲትራኒያን አመላክተዋል። የሶማሊያ የተቃዋሚ ፓርቲዎች ጥምረት ከዛሬ አንስቶ ለፕሬዚደንት ሙሐመድ አብዱላሂ ሙሐመድ ፎርማጆ ፕሬዚደንትነት እውቅና አንሰጥም በማለታቸው በሀገሪቱ የተከሰተው ቀውስ እየተባባሰ መሄዱ ታውቋል። የስልጣን ጊዜያቸው ዛሬ ያበቃውን ፕሬዚደንት ለመተካት በተካሄደው ንግግር የፖለቲካ ስምምነት ላይ ለመድረስ ባለመቻሉ ነው ፓርቲዎቹ እውቅና ለመንፈግ የወሰኑት።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ አይደን ገረመው ነኝ። ለዕለቱ አብይ ርዕስ ወዳደረግነው ዘገባ እንሻገር። በወልቃይት ጠገዴና ማይካድራ ከተማ የሚኖሩ ወጣቶች እንደ ሌሎች ኢትዮጵያውያን መብታቸው እንደማይከበርላቸው በተለይም ከለውጡ በኋላ ሌሎች የኢትዮጵያ ወጣቶች አገኙ ያሉትን ለውጥ አለማየታቸውን፣ ነጻነት እንደሌላቸውና የዜግነት መብታቸውም እንዳልተከበረላቸው ህዳር ወር ላይ ወደዛ አቅንቶ ለነበረው የአሜሪካ ድምጽ ዘጋቢ ዮናታን ዘብዲዮስ አጫውተውታል። ለዛሬ ዮናታን ዘብዲዮስ ካነጋገራቸው ወጣቶች ሁለቱ ራሳቸውን ከሚያስተዋውቁበት ዘገባው ይጀምራል።
በወልቃይት ጠገድና ማይካድራ ከተማ የሚኖሩ ወጣቶች መብታቸው እንደማይከበርላቸው በተለይ ከለውጥ በኋላ ሌሎች የኢትዮጵያ ወጣቶች አገኙ ያሉትን ለውጥ አለማየታቸውን ነጻነትም እንደሌላቸውና ለቪኦኤ ጋቢና ተናግሯል። በማይካድራ የተፈጸመው ጥቃት ለዘመናት የደረሰብን በደል ማሳያ ነውም ብሏል። ቪኦኤ ካነጋገራቸው ወጣቶች መካከል ለዛሬ ጋቢና ፕሮግራም ሁለት ወጣቶች ለተመለከተ አጭር ዝግጅት ይዘናል። ወጣቶቹ መላኩ ዳምጠውና ጥላሁን ጌትነት ሲሆኑ ሁለቱም መበደላቸውን ነግሮኛል። መላኩ እድሜው 23 ዓመት ሲሆን የዩኒቨርሲቲ ትምህርት መጨረስ በሚገባው እድሜው ገና 10ኛ ክፍል መሆኑን ይናገራል። ይህም የመጣው ደረሰብኝ ባለው በደል መሆኑንም ገልጿል።
በማይካድራ ስኖር ቀን ስራ እንደዚህ ይጓል ምናምን ስራ ይስጡና እንሰራለን። በምኖረው ብዙ ነገር ነው የማየው፣ ያው ሳልጉ ማለት ነው። እና በዚህ ስኖር ብዙ ስቃይ ያለን ብዙ ስቃይ ማለት ነው። እና ይኸው አሁን የተፈጠረው ድርጊትም በጣም ይከብደናል። በየቦታው ኮንታክት ሁሉ እየፈጠሩብን ሳናቅ እንኖር ነበር። አሁን ደግሞ ይኸው ይህን ሲፈጥሩ ብዙ ወንድሞቻችን ሙተዋል። ራስ በራሱ በቃ እየወጡ ካምፕ ላይ እንደዚህ ሳንተዋወቅ የነሱ ማለት ነው። እና አለቁ። አሁን ደግሞ በርብሻው ጠረፍ ያለ በቃ ጓል ምናምን ብለው ጠልበ ወስዶ 12ቱን 10ሩን ያስቀሯቸዋል። አሁን ይህንን ሰሞን ማለት ነው ይህንን ሰሞን በጣም በጣም ነው ያለቅ ነው።
ወጣቶች ኢላማ ተደርጎባቸው በማይካድራው ጭፍጨፋ መገደላቸውም ተናግሯል።
ወጣቶች ወጣት ሰራተኛ ሌላ ትልቁ ማይ ቤት ከተማው ላይ ርብሻ ሲነሳ በእርግጥ ትልቁ ብዙ ነዋሪ የማይካድራ ነዋሪ በስማቸው መዝግበው ለገጀራቸው ብር አዋጡ ተብለው አናዋጣም ያለዋሉ። ቤተሰቦቻችን ማለት ነው ዘመዶቻችን እስከ 77 ምናምን የመጡ አሉ እዚህ ትልቆች። እንግዲህ በእነሱ ነው የተሳብነው እና እነሱ ቤታቸውን ዘግተው በየቤታቸው ስለሚያውቋቸው መታወቂያ አልሰጧቸውም፣ ግን በየቤታቸው ሄደው ያውቋቸዋልና ከነ ልጃቸው ስንት ሬሳ ነው ያየኑ። ዝም ብለ ማፈን አንዱ ግቢ አምስት ስድስት እየከተፉት የዛን ሰዓት እኛ ወደ በራ ሸሽተን ሄድን። ወደ ሱዳን ስለምናውቀው ሱዳን ወደ ሰ ስለምንሻገር ለስራ ሁኔታ በቃ ቆራርጠን ሄድን። ሽንጥሮ ማያውቅ ደግሞ እናቶቻችን ወንድሞቻችን ማያውቁት ደግሞ ዝም ብለው በዛው አለቁ። ስንመጣ ምንም የተረፈ ነገር የለም፣ አልቀዋል ሁሉ።
እንግዲህ አንተ እዚህ ከተማ 10 ዓመት ኖረሃል። ወጣቶች እንዴት ነው ማይካድራ ላይ የሚኖሩት?
ነጻነት የላቸው። ሁሌ ኮንታክት አለ። እንደዚህ ጠረፍ ምን ነጻነት አለ ደግሞ? ሁሌም እንደተሰጋ ነው፣ ስጋት ነው የሚኖረው። በቃ ምንም ነጻነት የለም። በምን ሰራው ላይ ሁሌ ስጋት፣ ሁሌ ኮንታክት ነው ተብሎ ዛሬም በጣም በኃይለኛው ተፈጸመ። ይሄ ነበር ስጋት ነው ሁሌ። እና አሁን ደግሞ ከብዳል ያለንበት ሁኔታ ሰላሙን ከሰጠን ጤና ካለ ሰርቶ ለመለወጥ ብዙ አላማ አለ። ወይም በትምህርቴ ውጤት ቢመጣ ለመለወጥ ነበር ሀሳባችን፣ ግን ልንለወጥ አንቻልንም።
ተስፋ በመቁረጥ ስሜት ውስጥ መሆኑን የተናገረው ደግሞ ወጣት ጌትነት ጥላሁን ሲሆን ከዛ ስሜት ውስጥ ለመውጣት እየተቸገረ መሆኑንም ተናግሯል።
ወንድሜን ያው ከሀገር በላይ ቀጥቅጠው ተፈራርሞ ማለት ነው እሱን ከዚህ ግንብ ሰፈር ነበር የሚኖር እንዲመታ እሱን ተፈራርመው አስገድለውታል። መጀመሪያም እንዲሞት የተፈራረሙ ለሱ ነበር፣ እሱን አስመጡ። ከዛ በኋላ በቂያቸውን ኃይል ሲገድሉ አደረ። ግድያው ራሱ በጣም የሚያሳዝን ነው አገዳደላቸው፣ አመታታቸው። በሰው ልጅ እንደዚህ አይነት ዱላ መመታት የሌለበትም ማለት ነው። እስካሁን ብዙ ሰው በየቦታው ሲሞት እናያለን። የዚህ የማይካድራ ግን በጣም የሚዘገንን ማለት ነው። እኔ ስማቸውን የማላውቃቸው እንኳን ከኔ ወንድም ቤት አሁን ወደ 8 ሬሳ ነው የተገኙ አብረው ከሱ ጋር የሞቱ ማለት ነው። እና ከቤት እየገቡ በቂ ንብረታቸውንም ወስደዋል። የልጆች ብር ሁሉ በአደራ ሲያስቀምጠው የነበረው ከቤት የሚጠጣ ነገር ራሱ እንደፈለጉ ሲጠጡን ያደሩ እየተመላለሱ ልጆቹና ሚስቱን ራሱ ሊገሏቸው ሲሉ መጨረሻ ያለ እሷ አማራጭ ታጣ እሱ ሲሞቱት ካየች በኋላ ልጆቹን እዛቸው መንደር እንዳገበች
ወንድም እንደሚገደል ስጋት እንዳለበት አጫውቶ ያውቃል።
እሱ መቼም እኔ እዚህ አይነት ነገር ድርጊት ይፈጸማል አይልም ነበር። እኔ ግን እንውጣ ይህ ልውጣ እባክህ፣ በበረሃ አንተ አንድ ልጅ እኔ አንድ ልጅ ሁለት ልጆች አሉት ወንድ ልጆች፣ ሁለት ልጆች እናያዝና በረሃ ለበረሃ ቆርጠን እንውጣ። አንተን እንደማይምሩ አውቃለሁ። ካሁን ቀደም የአማራ ልጅ ሲታሰር የአማራ ልጅ ሲጨቆን ለምን ተጨቆኑ ለምን እንዲያሉ እያለ እሱ አንዳንድ የቋንቋ ስለሚችል እንደዚህ ለምን ይሆናል እያለ እያናገረ ያለ አግባብ የታሰሩትን ያስፈታ ነበር። እና እንደዚህ ተጭቆና ሲደርስባቸው ለምን እንዲሆነ እያለ ያው ወጣቱን ደግሞ ባካችሁ ተው፣ እኒህ ሰዎች ምንም ጥሩ አይደሉም እና ባካችሁ ተው እያለ ወጣቱን የአማራ ልጆች ሲመክር ቆይቷል። እንደገና ሬሳ ሲሞት ከዚህ ሀገር አይቀበርም እያለ ሬሳ እየወሰደ ወደ ጎንደር ሲያስቀብር ኖሯል። እና በዛ ምክንያት እሱን ያጠኑታል። እኔ እንደማይምሩት ስለማውቅ ከዚህ አንተ ስትሞት ማየት ስለማልችል ቤተሰቦችም ያንተን መሞት ስማ ስለማይችሉ ባክህን እንውጣ ስለው ችግር የለውም የገጠመ መንግስትና መንግስት ነው ኗሪው አልገጠመም ኗሪ ከቢገጠም ኑሮ አይምሩኝም ነበር ኗሪ ካልገጠመ እኔን ምን አርጋቸው ይላል እንዲያለ እንጂ እኔ ያውቃለሁ እሱ ግን አላወቀም ይወቅም አይወቅም እንግዲህ እንጃ ብቻ ነግሮኝ ያውቅ
አሁን ምን እንደምታስበው
እኔ ምንም ማስበው ነገር ማለት ነው የወንድሜ ልጆችና ንብረቶች አሉ እነሱን እንጂ አገሪስ ተጠይ ከመንግስት ተጠይቃለሁ እወጣለሁ እንጂ ከዚህ መኖር አንችልም
የወጣትነት ጉልበታቸውን ተጠቅመው ሀፍት ለማፍራት ያደረጉት ጥረት እንዳልተሳካላቸውና አልፎ ተርፎም ቤተሰቦቻቸውን እስከማጣት እንዳደረሳቸውም ተናግሯል ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም
ዮናታን ዘብዴስንና እንግዶቹን እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በኮቪድ-19 ምክንያት ይህን ፕሮግራም እናስተናግዳላችሁ ከየመኖሪያ ቤታችን ሆነን ነው። ወደ ተከታዩ ዘገባ እንሻገር። እጅግ አነስተኛ የሆነ የጤና ባለሙያና ከፍተኛ የህዝብ ቁጥር ባላት ኢትዮጵያ ውስጥ የጤና ስርዓቱ በተገቢ መንገድ አለመዘርጋቱና የመረጃዎች ማዕከላዊነት ማጣት የጊዜ የገንዘብ እንዲሁም የጤና ቀውስ እንዳስከተለ ባለሙያዎች ይናገራሉ። በተለይም የህሙማን የጤና መረጃዎች መጥፋት ከሐኪም ሐኪም የተለያዩ የምርመራ ውጤቶችን መቀበል የተለመደ ነገር ነው። የምህንድስናና የቴክኖሎጂ ባለሙያው ጳዚዮን ቸርነት ከሚኖርበት ዩናይትድ ስቴትስ ለእረፍት ወደ ኢትዮጵያ መጥቶ እናቱን ለማሳከም በመከረበት ወቅት ያስተዋለው ነገር ኦርቢተልስ የተሰኘ የቴክኖሎጂ ተቋም ወደ መመስረት እንዳስገባው ይናገራል።
የተበላለስኩ ነበረበት ጊዜ ሆስፒታል በዘመድ ያየው ትልቅ ስህተት ነው ወደ ጤናው እንድገባ ያደረገኝ። ያ ምንድን ነው? አንደኛ ቀጠሮ ይዘን ሄደን ስምንት ሰዓት ተኩል የሰጠን ቀጠሮ፣ እሱ እስከ 11 ሰዓት ተኩል አልመጣም ዶክተሩ ነው። ወደ 3 ሰዓት ያህል ቁጭ ብትይም ብዙ እንዳስላስል አደረገኝ። አንድ ሁለተኛ ምንድን ነው? ስድስት ወር በፊት የተመለከታትን ችግር አሁን ሄጄ ለፎሎ አፕ ነው የሄድነው። ፋይሏ የለውም፣ ፋይሏ አልተገኘም እና እንደ አዲስ ነው ሲያክማት የነበረው እና ሴት እንዲህ ነው የሚሆነው እንደ አዲስ ያው ሕክምና ኮንቲኒቲ ያለው ወይ ተሻሽለው የተሻለውን የሚመጣው ወይም ደግሞ የባሰበትነት ይመጣው ያንድ ማድረግ የሚያስችል ግን የኢንፎርሜሽን የዴታ ማኔጅመንት አለመኖሩ እዛ ሆስፒታል ላይ ሲሪየስሊ እኔ ያንድን መለከቱ አደረገን። እና አንድ ስሞል ቲም አቋቋምን እና አጠናን ኢንዱስትሪውን። ምንድን ነው ቻሌንጁ? ይሄ የሁሉም ቻሌንጅ ነው? የኢትዮጵያ ብቻ ነው? የሰብሳራን አፍሪካ ቻሌንጅ ነው? የሆስፒታሎች የትኞቹ ነው? የግሉ ነው? የመንግስቱ ነው? የክሊኒኮ ችግር ነው? እና ይህን ካጠናን በኋላ ነው ሞዴል መቅረጽ የጀመር ነው። እና ወይ ወደ ውጭ ተመልሱ ሴት ኬር እንዴት ነው ደሊቨር የሚደረገው? ሆስፒታል እንደምታውቂው በውጭ ዓለም የሚያክመኝ ዶክተር ለአምስት ስድስት አመት አክሞኛል። ማለት በየአመቱ ለቼክአፕ ሄዳለው፣ ከዛ ደግሞ ሆነ እንትን ካጋጠሚ ተመልሼ ሄዳለው እና ሁሉ ፋይሌ እጅ ላይ አለ። ኢንፎርሜሽኖች ሁሉ ተቀናጅተው ሲስተም ውስጥ አሉ። ሳይብስ አንድን ነገር አስቀድሞ መድረስ ይቻላል፣ ቶሎ መዳን ይቻላል። እና ያንን አሰራር በቴክኖሎጂ አያይዘን ለምን አናመጣ የሚለውን ነገር አሰብን እና የብዙዎችን ሀገር ችግር መፍታት እንችላለን የሚለውን ራዕይ ይዘን ነው ሰንቀን የተነሳ ነው።
ጳዚዮን ኦርቢተልስ አሁን ላይ የሚታዩ የጤና መረጃ ክፍተቶችን በመምላት እና የቴክኖሎጂ ስርዓቱን የመዘርጋት ሂደቱን መጀመሩን እንዲህ ያስረዳል።
ለምሳሌ አንድ ሰው ተነስቶ ጥቋን በሰሌዳ ላይ ይሄዳል ልበል እና ፕሮሰሱ ምንድን ነው? መጀመሪያ ይመዘገባል፣ ካርድ ይወጣለታል፣ ከዛ ፋይል ይከፈትለታል እና ተቅሞ ይሄዳል። ለአይን ሕክምና ሄደው እንበል ይህ ሰውዬ፣ ከዛ ደግሞ እግሩን ያመውና ሌላ ቦታ ይሄዳል፣ አለርት ሄደን ይበልሽ። አሁን ባለው አሰራር ሁለቱም ጋር ሲሄድ እንደ አዲስ ታካሚ ነው የሚታከመው። ምናልባት አንዳንዱ ጋር ጥሩ ዶክመንት ማኔጅመንት ሲስተም ካላቸው ፋይሉን አውጥተው ፈልገው በስሙ ከዛ ዶክተሩ ያንን ባለፈው የነበረው ምርመራ ተመልክቶ ውጤቱን ተመልክቶ የወሰደው መድኃኒት ተመልክቶ በዛ ላይ ተመርኩዞ ሕክምናውን በዛ ላይ ተጨባጭ ዴታ ወይም ደግሞ ኢንፎርሜሽን ይዞ የመቀጠል እንደዚህ በጣም በጣም ትንሽ ነው። ሰው ምን ይሆናል? አንድ ሰው ለአንድ ሕክምና ይሄዳል፣ የሆነ መድኃኒት ይሰጠዋል፣ ሌላ ነገር ይሄዳል ወይ የሚሰጠው መድኃኒት ምናምን አለርጂክ ሊሆን ይችላል፣ ወይም ደግሞ በፊት ከወሰደው ጋር የሚጣረስ ሊሆን ይችላል። እንግዲህ አንድ ፋሲሊቲ ላይ ወይም አንድ ሆስፒታል ላይ አንድ ጤና ጣቢያ ላይ ሄዶ እንኳን በአግባቡ ትክክል ያለው ነገር ማግኘት ካልቻለ ሁለት ሶስት አራት የተለያዩ ሆስፒታሎች ላይ የግድ መሄድ ይኖርበት ውጤት ማመሳከርም እንኳን ቢፈልግና ሁለት ዶክተር ማየት ቢፈልግ አሁን ያለው ዶክመንት አያያዝም ደግሞ የኢንፎርሜሽን አጠቃቀም መርህ ጥሩ አይደለም። በዛ ምክንያት ሰዎች አገር ለቆ ይሄዳሉ። ለህክምና ያላቸውን ሸጠው ወይ ታይላንድ ይሄዳሉ፣ ህንድ፣ ኬንያም፣ አሜሪካ ሙሉ ቦታ የሚችል ቦታ ለመሄድ ይሞክራሉ። እኛ ምንድን ነው የምናደርገው? በአንድ በኩል ሆስፒታሎችን፣ ፋርማሲዎችን፣ ክሊኒኮችን ማገዝ ነው። ሲስተም እንዘረጋለን። ሶፍትዌር ነው፣ ሶፍትዌሩ ፍለክስብል ነው። በኮምፒውተርም ላይ በስልካቸውም ላይ አክሰስ ሊያደርጉት ይችላሉ። ግን ምን ይሰጣቸዋል? ለዶክተሮቹ ስለ ህመምተኛው አዲስ ከማየት ይልቅ ፔሸንቱን የቤተሰቡን ታሪክ፣ የህክምናውን ታሪክ፣ ውስጥ የነበረውን መድኃኒት፣ እነዚህን ሁሉ በተቀናጀ መልኩ ስትራክቸር በሆነ መልኩ ሳይንቲፊክ በሆነ መልኩ እጃቸው ላይ ካለ የባለፈው ክትትል ላይ ተመርኩዘው ወደፊት እንዲቀጥሉ ነው ያስችላቸው። ሌላው መድኃኒት አሁን በጣም ችግር አለ እዚህ ሀገር። አንዱ ጋር ጠፋ የተባለ መድኃኒት ሌላ ጋር ደግሞ ኤክስፓየር ሲያደርግ እናያለን። ይህም ደግሞ ምንድነው አሰራሩ ብጥስጥስ ያለ ስለሆነ ነው። እና አሁን ምንድነው ሰው የግድ ዘመን መፈለግ የለበትም፣ ወይም ሰው የግድ በኮንትሮባንድ በኩል መሄድ የለበትም። ይህንንም ለመቅረፍ ነው አንዱ እንግዲህ ወደ ሆስፒታሉ ስንመለከት ነው። ወደ ህመምተኛው ደግሞ ስንመለከት በህጉ መሰረት ህመምተኛ የራሱን የሜዲካል ኢንፎርሜሽን ወይም ደግሞ የሜዲካል ሬከርድ መጠየቅ መብት አለው። ህመምተኛዎች ላይ መገኘቱ ለራሱ ላለው የህክምና ክትትል የተሻለ ሁኔታ እንዲፈጥር ያስችለዋል። እና በሁለቱም ሳይድ ነው። በዚህ በኩል ፋሲሊቲዎችን ማገዝ እንፈልጋለን፣ እያገዝን ነው። አሁን ወደ 350,000 በላይ ሜዲካል ሬከርዶች የተለያዩ ፋሲሊቲዎች ጋር በእኛ ሲስተም ማኔጅ ይደረጋል።
ኦርቢት ሄልዝ ከህሙማን ጋር በርቀት የህክምና ዘዴ የሚገናኙበትንም ስርዓት እያመቻቸ ሲሆን ተጨማሪም በአሁን ሰዓትም በህክምና ቴክኖሎጂ ዘርፍ የሚሰሩ 15 የቴክኖሎጂ ተቋማትን የአራት ወር የቴክኖሎጂ ልምምድና ስልጠና መርሃ ግብር ከማስተር ካርድ ፋውንዴሽን ጋር በትብብር እያስኬደ ይገኛል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አዚዮን ቸርነት እንግዳችን ስለነበረ እናመሰግናለን። አድማጮች ከጋቢና ቪዮ ጋር ስለሆናችሁ እናንተንም እናመሰግናለን። ኮቪድ-19 በሚሊዮን የሚቆጠሩ ሴቶችና ልጃገረዶች ላይ የሚፈጸም ግርዛት ቁጥር እንዲጨምር አድርጓል ሲሉ የሰብአዊ መብት ተሟጋቾች ፍርሃታቸውን እየገለጹ ነው። ዛሬ እየተከበረ በሚገኘው ዓለም አቀፍ የሴቶች ጸረ ግርዛት ቀን ላይም ይህን አይነቱ መሰል አረመኔያዊ ተግባር እንዲቆም ጥሪ አቅርበዋል። ሊሳ ሽላይን ከጀኔቫ ያደረሰችን ዘገባ ስመኝሽ የቆየ እንደሚከተለው ታቀርብልናለች።
በዓለማችን ላይ ከ200 ሚሊየን የሚበልጡ ሴቶችና ህጻናት የሴቶች ግርዛት በሚያስከትለው አካላዊና የአይምሮ ጉዳት ይሰቃያሉ። ይህ አይነቱ የሴቶች ግርዛት የሴት ልጅ የመራቢያ ክፍል አካል በመቁረጥ የሚፈጸም ሲሆን በዋናነት በ30 የአፍሪካ ሀገራት፣ መካከለኛው ምስራቅና እስያ በሚገኙ ገና የተወለዱ ህጻናትና ልጃገረዶች ላይ ይፈጸማል። በጉዳዩ ላይ የሚሰሩ የተባበሩት መንግስታት ድርጅቶችና የሰብአዊ መብት ተሟጋቾች የኮቪድ-19 ወረርሽኝ ሴት ልጆችን የበለጠ ለግርዛት እያጋለጠ መሆኑን እያስጠነቀቁ ይገኛሉ። በአስቸኳይ እርምጃ ካልተወሰደም በሚቀጥሉት 10 ዓመታት ውስጥ ከ2 ሚሊየን በላይ የሚሆኑ ልጃገረዶች በዚህ ተጠቂ ሊሆኑ እንደሚችሉ አስታውቀዋል። የዓለም ጤና ድርጅት ዋና ስራ አስኪያጅ የሆኑት ዶክተር ቴድሮስ አድሃኖም ይህ ቁጥር በዚህ ዓመት ግርዛት ሊፈጸምባቸው ይችላል ተብሎ ከሚገመተው 3 ሚሊየን ልጃገረዶች ተጨማሪ መሆኑን አብራርተዋል።
Let's be clear. Female genital mutilation is a violation of human rights.
በግልጽ መታወቅ ያለበት ነገር የሴት ልጅ ግርዛት የሰብአዊ መብት ጥሰት መሆኑንና ከሕክምና ጋር የተያያዘ ምንም አይነት ጠቀሜታ የሌለው መሆኑን ነው። በሴቶች ጤናና ማህበራዊ ግንኙነት ላይ የአጭርና የረጅም ጊዜ ችግርና ውስብስብ ጉዳዮችን ሊያስከትል ይችላል። ስለዚህ የሴት ልጅ ግርዛትን አሁኑኑ ማስቆምና ማንም የጤና ሰራተኛ ይህን ተግባር እንዳይፈጽም ማድረግ አለብን።
የዓለም የጤና ድርጅት ያወጣው ሪፖርት እንደሚያሳየው በሴቶች ግርዛት ምክንያት ከሚደርሱ የጤና ችግሮች መካከል ከፍተኛ ህመም፣ የደም መፍሰስ፣ ቴታነስና ሌሎች የመመረዝ፣ ድንጋጤና የሞት አደጋዎች ሊያስከትል ይችላል። በረጅም ጊዜም ሴቶች የሽንት ቧንቧ፣ የመራቢያ አካልና የወሲብ ችግር ሊደርስባቸው ይችላል። በወሊድ ጊዜ ከሚፈጠር ውስብስብ ችግር በተጨማሪም አዲስ የተወለዱ ህጻናትን ሞትም ያስከትላል። ይህ ጎጂ ባህል እንደ አእምሮ ጭንቀት፣ ውጥረትና ከአደጋ በኋላ የሚፈጠር የአእምሮ ጠባሳ የመሳሰሉ በሽታዎችም ይዳርጋል። የተባበሩት መንግስታት የሴቶች ግርዛትን እንደ አውሮፓውያን አቆጣጠር በ2030 ከዓለማችን ለማጥፋት ያወጣውን እቅድ በሚቀጥሉት 10 አመታት ውስጥ ለማስፈጸም ወደ 2.4 ቢሊዮን የሚጠጋ የአሜሪካ ዶላር ይጠይቃል። የመንግስታቱ ድርጅት ይህን ቁጥር ወደ መሬት አውርዶ ሲያስረዳ አንዲትን ሴት ልጅ ከዚህ ጥቃት ለመከላከል ከ100 የአሜሪካ ዶላር ያነሰ ገንዘብ ይፈጃል ሲል ይገልጻል። ድርጅቱ ጨምሮ በ27 ሀገራት ላይ ባደረገው ጥናት በሴቶች ግርዛት ምክንያት የጤና እክል የገጠማቸውን ሴቶች ሕክምና ለመስጠት በአመት እስከ 1.4 ቢሊዮን የአሜሪካ ዶላር እንደሚያስፈልግ ያሳያል። የሴቶች ግርዛት ቁጥር እየጨመረ መሄድ ከሆነ ደግሞ ይህ የገንዘብ መጠን በ30 አመታት ውስጥ ወደ 2.3 ቢሊዮን የአሜሪካ ዶላር እንደሚያድግም ሪፖርት ያብራራል። በሊዛ ሽሌን ለተጠናቀረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽን ለዘገባው እናመሰግናለን። አሁን ደግሞ በልዩ የጋቢና ስፖርት ዘገባ ሀብታሙ ስዩም ይጠብቃችኋል።
ቤትኪንግ የኢትዮጵያ ፕሪሚየር ሊግ 11ኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። ረቡዕ ጥር 26 2013 በተከናወኑ ጨዋታዎች ቅዱስ ጊዮርጊስና ሀዲያ ሆሳዕና 1-1 አቻ ተለያይተዋል። ኢትዮጵያ ቡና ሲዳማ ቡናን 5-0 አሸንፏል። ሐሙስ ጥር 27 2013 ጅማ አባ ጅፋርና ባህር ዳር ከተማ 2-2 አቻ ሲወጡ ሰበታ ከተማ አዳማ ከተማን 1-0 አሸንፏል። አርብ ጥር 28 2013 በተደረገ ጨዋታ ደግሞ ሐዋሳ ከተማና ወልቅጤ ከተማ ባዶ ለባዶ አቻ ወጥተዋል። ፋሲል ከነማ ድሬዳዋ ከተማን 2-0 አሸንፏል። ሳምንቱን ፋሲል ከነማ በ25 ነጥቦች ሲመራ ኢትዮጵያ ቡና በ20 ሀዲያ ሆሳዕና በ19 ነጥቦች ይከተላሉ። የከፍተኛ ጎል አስቆጣሪዎችን ደረጃ አቡበከር ናስር ከኢትዮጵያ ቡና በ14 ጎሎች ይመራል። ሙጂብ ቃሲም ከፋሲል ከነማ በ12፣ ጌታነህ ከበደ ከቅዱስ ጊዮርጊስ በ7 ጎሎች ይከተላሉ። ለአንድ ዓመት ያክል የተራዘመው የቶኪዮ ኦሎምፒክ ክንውንን በተመለከተ የሚሰጥ ማናቸውም ውሳኔ ሳይንስን መሰረት ያደረገ መሆን እንዳለበት የአሜሪካ ፕሬዚደንት ጆ ባይደን ተናገሩ። የጃፓን መንግስትና ዓለም አቀፉ የኦሎምፒክ ኮሚቴ ከስድስት ወራት ባነሰ ጊዜ ውስጥ የኦሎምፒክ ጨዋታዎችን ለማስጀመር ቃል ገብተዋል። ሆኖም ጨዋታዎቹ የሚከናወኑት በጥብቅ ሁኔታዎች ውስጥ ነው። ተመልካቾች እንዳይገኙ ሊደረጉም ይችላሉ ተብሏል። በኮሮና ቫይረስ ስርጭት ምክንያት ዌስትውድ ዋን ስፖርት በተሰኘ የራዲዮ መርሃ ግብር ላይ ሀሳባቸውን ትናንት ያጋሩት ባይደን ጠንክረው ሲሰሩ ለሰነበቱ አትሌቶች ሲባል ውድድሩ ይደረጋል ብለው ተስፋ እንደሚያደርጉ ተናግረዋል። ውድድሩ አይደረግም ብለው ማሰብን እንደሚጠሉም አክለዋል። ከጃፓን ጠቅላይ ሚኒስትር ጋር መነጋገራቸውን የጠቀሱት ባይደን ውድድሩን ማከናወን አደጋ አለው የለውም የሚለው ውሳኔ ሳይንስን መሰረት ማድረግ አለበት ብለው እንደሚያስቡ አስታውቀዋል። አሜሪካውያን ከዓመት እስከ ዓመት በጉጉት የሚጠብቁትና ሱፐር ባውል በመባል የሚጠራው የአሜሪካ እግር ኳስ የማጠናቀቂያ ስነ ስርዓት በትናንትናው ዕለት ተደርጓል። ታምፓ ቤይ ባኪነርስ ካንሳስ ሲቲ ቺፍስን 31-9 በመርታት የዓመቱ ቻምፒዮኖች ሆነዋል። ዘንድሮ የረፍት ሰዓት አዝናኝ ሆኖ የተመረጠው ካናዳዊው አቤል ተስፋዬ ዘ ዊክንድ ተወዳጅ ሙዚቃዎቹን በልዩ ሁኔታ ቁጥሩ ለተመጠነ ተመልካች አቅርበዋል። በታምፓ ፍሎሪዳ ሬመንስ ጄምስ ስታዲየም በተደረገው በዚህ ስነ ስርዓት የ30 ዓመቱ ዘ ዊክንድ የቅርብ ጊዜ መታወቂያው የሆነውን ቀይ ኮት በጥቁር ሱሪና በጥቁር ሸሚዝ ተላብሶ ተወዳጅ የሆኑትን ስታርቦይ፣ ዘ ሂል፣ ካንት ፊል ማይ ፌስ እና እንዲሁም ተጨማሪ ሌሎች ሙዚቃዎችን ተጫውተዋል። በአበባ ሰዓት ወይም ርችት በታጀበው መዝጊያ ላይ ደግሞ ብላይንዲንግ ላይትስ የተሰኘውን ሙዚቃ ተጫውተዋል። የአሜሪካ ብሔራዊ እግር ኳስ ማህበር ዘንድሮ ዝግጅቱን እንዲታደሙ የፈቀደላቸው ሰዎች ቁጥር 25,000 ብቻ ነበረ። ቀሪ 30,000 ወንበሮች በሰው ቅርጽ በተሰናዱ የወረቀት ሰሌዳዎች እንዲሸፈኑ ተደርጓል። ከአቤል ተስፋዬ በተጨማሪ ወጣቷ ገጣሚ አማንዳ ጎርመን 3 የኮሮና ቫይረስ ወረርሽኝ ጀግኖችን የዘከረ ግጥም አሰምታለች።
Babel lai ai nan lam say felipish panchayan say
አድማጮቻችን ለዛሬ አጠናቀቅንላችሁ የጋቢና ቪኦኤ መሰናዷችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አድርሱ። gabinavi@voanews.com የኢሜል አድራሻችን ላይ መልእክታችሁን አስቀምጡልን። በፕሮግራም አርቶቱ ሰለሞን አባተ፣ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ ከመላው የአሜሪካ ድምጽ ዘጋቢዎችና ባለሙያዎች ጋር በመሆን አብረናችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ Then I do
ልብሽ ላንተ